ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ ህዳር 1 2008 ዓ ም ዝግጅታችን ጀመረ። ጤና ይስጥልን፣ እንደምናመሻችሁ።
ጤና ይስጥልን። የዚህ ምሽት አስተናጋጆቻችሁ ሰለሞን ክፍሌና
እኔም ሰሎሞን አባተ ነን።
ማልኒውትሪሽን ናው ስቶክስ ኖርዘርን ኢትዮጵያ።
ይሰማኛል፣ ሞታብኝ፣ አጣሁኝ።
ወን ሂ ዳይድ አይ ፌልት አይ ሃድ ሎስት ኤቭሪቲንግ።
ልጄ በመሞቱ ሁሉን ነገር እንዳጣሁ ነው የተሰማኝ። ዘመዶቼ ናቸው ወስደው የቀበሩት። ሁሉም ሰው በጣም ከባድ ችግር ውስጥ ነው የሚገኘው። በዚህ አዝመራ ወቅት ምንም ምህር ስላልነበረ ያለን ምግብ በጣም ትንሽ ነው። ሰው ሁሉ በምግብ እጥረት እየተሰቃየ ነው።
በእንግሊዝ የዜና ማሰራጫ ቢቢሲ ሰሞኑን ከወጣ ዘገባ የተቀነጨበ ነው የሰማችሁት። ብርቱካን አሊ የምትባል የቆቦ እናት ልጇ በረሃብ እንደሞተባት ለሪፖርተሩ ከነገረችው የተቀነጨበ ነው የሰማችሁት። የኢትዮጵያ መንግሥት ሰው መሞቱን ያስተባብላል። ለንደን የሚገኘው የኢትዮጵያ ኤምባሲ ምዕራባውያን የዜና አውታሮች ሁኔታውን እያጋነኑ እየዘገቡ ነው ሲል የቢቢሲን ዘገባ አጣጥሏል። በአብይ ርዕስ ዝርዝር ይዘናል።
አሁን ዋና ዋና የዓለም ዜና እናሰማችሁ። የአውሮፓ ህብረት ሀገሮችና የአፍሪካ መሪዎች በወቅቱ የአውሮፓ የፍልሰተኞች ቀውስ መፍትሄ ላይ ለመነጋገር ቫሌታ ተሰብስበዋል። በማልታው ጉባኤ ላይ ከተገኙ የአፍሪካ መሪዎች መካከል የሶማሊያው ጠቅላይ ሚኒስትር ኦማር አብዱራሺድ ሻርማርኬ አንዱ ናቸው። ከቪኦኤ የሶማሊኛው ቋንቋ አገልግሎት ጋር አጭር ቃለ ምልልስ አድርገዋል። ሻርማርኬ እንዲህ ነበር ያሉት።
I think we had we're going to start having the conference in about hours and hopefully we'll go to discuss.
ለፍልሰት የሚያበቁ ዋነኛ ምክንያቶች ላይ እንነጋገራለን። ስለ ጦርነት፣ ስለ ግጭቶችና ስለ ድህነት እንወያያለን። የፍልሰተኞችን ህይወት እንነጋገራለን። እንደ እውነቱ ከሆነማ ትክክለኛው ለፍልሰት የሚያበቁ ሁኔታዎች በሚገባ ይታወቃሉ። አንዱ ጦርነት ሲሆን ሌላው ድህነት ነው። ወጣቶች በሀገራቸው የተሻለ ምርጫ የማጣታቸው ጉዳይ ሌላው ነው። በየሀገሮቹ የሚታዩ የመልካም አስተዳደር እጦትና የሙስና መንሰራፋትም ለፍልሰት ከሚያበቁ ጉዳዮች ውስጥ ይጠቀሳሉ። ጉዳዮቹ በደንብ የታወቁ ቢሆኑም በማልታው ጉባኤ ላይ የአፍሪካና የአውሮፓ መሪዎች ችግሮቹን ጥርት አድርገው ለመወያየት እድል ያገኛሉ ብዬ አስባለሁ።
የአውሮፓ ህብረት መሪዎች ከአፍሪካ አቻዎቻቸው ጋር ዛሬ ማልታ ሲገናኙ ቃል ሊገቡ የሚችሉት የገንዘብና ሌሎች እርዳታዎች አደገኛውን የሜዲትሬኒየን ባህር እያቋረጡ የሚጎርፉትን የዓለም ድሀ ሀገሮች ፍልሰተኞች ቁጥር ይቀንሳል ብለው ተስፋ ያደርጋሉ።
የዩናይትድ ስቴትስ መንግስት ስድስት የሶማሊያ ጽንፈኛ ቡድን የአልሸባብ መሪዎች ያሉበትን የሚጠቁም መረጃ ለሚሰጥ አዲስ ወሮታ እንደሚሰጥ ገለጸ። ዜናውን ቆንጅታ ይዛለች።
ዋናው የአልሸባብ መሪ አቡ ኡበይዳ ያለበትን የሚጠቁም መረጃ ለሚሰጥ እስከ 6 ሚሊዮን ዶላር የሚደርስ አዲስ ወሮታ ተመድቧል። አቡ ኡበይዳ የረጅም ጊዜው የቡድኑ መሪ አህመድ አብዲ ጎዳኔ በዩናይትድ ስቴትስ አብራሪ አልባ አውሮፕላን ባለፈው ዓመት መስከረም ወር ላይ ከተገደለ በኋላ መሪነቱን የተረከበው ነው። ሌሎች ሶስት የአልሸባብ ከፍተኛ አመራር አባላት የሆኑ ማሃድ ካራቴ፣ ማአሊም ዳውድና ሀሰን አፍጎዬ የሚባሉትን የሚያስይዝ ጥቆማ ለሚያቀብል ደግሞ የአምስት ሚሊዮን ዶላር ወሮታ ተመድቧል። ካራቴ አብድራህማን ሞሐመድ ዋርሳሜ በሚል ስምም ይታወቃል። ባለፈው እንደ አውሮፓውያን አቆጣጠር ሚያዝያ ሁለት ቀን ኬንያ ጋሪሳ ዩኒቨርሲቲ ኮሌጅ 148 ሰዎች የተገደሉበትን ጥቃት በማቀነባበር ቁልፍ ሚና የተጫወተ ነው ተብሎ የሚታደን ነው። ዳውድ ደግሞ አልሸባብ በሶማሊያ መንግስትና በምዕራባውያን የቡድኑ ኢላማዎች ላይ የሚካሄዱ ጥቃቶች መሪ፣ አፍጎዬ ለቡድኑ ጥቃቶች ማካሄጃ የሚውል ገንዘብ አሰባሳቢ መረቦችን የሚቆጣጠር መሆኑ ተመልክቷል። ማአሊም ሳልማንና አህመድ ኢማን አሊ የሚባሉትን ለሚጠቁም ደግሞ ዩናይትድ ስቴትስ እስከ 3 ሚሊዮን ዶላር የሚደርስ ወሮታ መድባለች። ሳልማን ከሌሎች የአፍሪካ ሀገሮች ባዕዳን ሽብርተኛ ተዋጊዎችን የሚመራ፣ አሊ ደግሞ ኬንያውያን ወጣቶችን የመለመለ ገንዘብም ለቡድኑ የሚያሰባስብ ነው ተብሎ ይፈለጋል። ይህ አዲስ ይፋ የተደረገ ወሮታ የተመደበው በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የወሮታ ለፍትህ በሚባል መርሃ ግብር ነው። በመርሃ ግብሩ ድረገጽ መረጃ መሰረት ዓለም አቀፍ የሽብር ጥቃቶችን ለመከላከል ያስቻሉ ወይም ደግሞ በደረሱ ጥቃቶች ተፈላጊዎች ለፍርድ እንዲቀርቡ ያደረጉ መረጃዎች ላቀበሉ ከ80 የሚበልጡ ሰዎች እስካሁን 125 ሚሊዮን ዶላር ወሮታ ከፍሏል። ዩናይትድ ስቴትስ ሙክታር ሮቦ እና አብዱላሂ ያሪ የሚባሉትን ጨምሮ ሌሎች የሚፈለጉ የአልሸባብ መሪዎችን ለሚያስይዝ መረጃ የመደበችው ወሮታም እንዳለ መሆኑ ተጠቁሟል።
አድማጮች፣ ዜና በቀጥታ የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። የናይጄሪያው ፕሬዚደንት ሙሐማዱ ቡሃሪ 36 አባላት ያሉትን ካቢኔ ቃለ መሐላ አስፈጽመዋል። በካቢኔው ውስጥ ራሳቸውንም የነዳጅ ሚኒስትር አድርገው አስቀምጠዋል። ዛሬ ጠዋት አቡጃ ከተማ ስነ ስርዓቱ የተካሄደው ቡሃሪ ባለፈው ዓመት ግንቦት በፕሬዝደንትነት ከተመረጡ ከአምስት ወራት በኋላ መሆኑ ነው። ፕሬዝደንት ሙሐማዱ ቡሃሪ በዚህ ወቅት ሲናገሩ ትክክለኛውን ሰው በተገቢ ቦታ በማስቀመጥ ያለፈውን ስህተት ለማስወገድ እፈልጋለሁ ብለዋል። ለሀገሪቱ እድገት ቁልፍ የሆነውን የነዳጅ ምርት ዘርፍ ከበላይ ሆኖ የመቆጣጠሩን ኃላፊነት እኔው ይዤ እቆያለሁ ያሉት ፕሬዚደንት ቡሃሪ የብሔራዊ ነዳጅ ኩባንያውን ዋና ሥራ አስኪያጅ ኢቤ ካቹኩን በምክትል ሚኒስትርነት ሾመዋል። ናይጄሪያ በቀን ከ2 ሚሊዮን በርሜል በላይ በማውጣት በአፍሪካ ትልቋ የነዳጅ ዘይት አምራች መሆኗ ይታወቃል። በአብዛኛው የፌዴራል መንግስቱ ወጪ የሚሸፈነው ሀገሪቱ ወደ ውጭ በምትልከው የነዳጅ ዘይት ሽያጭ መሆኑ ይታወቃል።
በደቡብ አፍሪካ የኬፕታውን አድማ በታኝ ፖሊሶች ዛሬ የተቃውሞ ሰልፍ በወጡ የምክር ቤት ሰራተኞች ላይ አስለቃሽ ጋዝና የፕላስቲክ ጥይቶች ተኩሰዋል። ሰራተኞቹ የደሞዝ ጭማሪ እንዲደረግላቸው በመጠየቅ ፓርላማው ደጃፍ ሰልፍ ሲያካሄዱ ዛሬ ሶስተኛ ቀናቸው ነው። በዚሁ በብሔራዊ የትምህርት የጤናና ሌሎች ሚኒስቴር መስሪያ ቤቶች ሰራተኞች አድማ ሳቢያ የምክር ቤቱ አብዛኛው ኦፊሴላዊ ሥራ ተስተጓጉሎ ሰንብቷል። በሌላ የአካባቢው ዜና አንድ የደቡብ አፍሪካ ዳኛ በግድያ ወንጀል የተከሰሱ 8 ፖሊሶች እያንዳንዳቸው በ15 ዓመት እስራት እንዲቀጡ ወስነዋል። ፖሊሶቹ በአውሮፓውያኑ የዘመን አቆጣጠር በ2013 ዓ.ም የተከሰሱት በቁጥጥራቸው ስር የነበረን አንድ የሞዛምቢክ ታክሲ ነጂ በካቴና ከመኪናቸው ጀርባ ካሰሩትና ኋላም እስር ቤት ወስደው ባደረሱበት ከባድ ድብደባ ምክንያት ሕይወቱ አልፏል በሚል ነው።
የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን ትላንት በማዕከላዊ አፍሪካ ሪፑብሊክ አንድ የሰላም አስከባሪ መገደሉን አውግዘዋል። ከቃል አቀባያቸው ዛሬ የወጣ መግለጫ የቀድሞው እስላማዊ የሴሌካ ሽምቅ ተዋጊዎች ባታፋንጎ ኬላ ላይ በማዕከላዊ አፍሪካ ሪፑብሊክ ከተባበሩት መንግስታት ተልእኮ ወታደሮች ጋር ግጭት መፍጠራቸውን ይገልጻል። ውጊያው በቀድሞ የሴሌካ አማጽያንና ጸረ ባላካ በሚባሉ የክርስቲያን ሚሊሻዎች መካከል ከተካሄደ በኋላም የሰላም አስከባሪ ወታደር ተሰውሮ ቆይቶ ሞቶ እንደተገኘ መግለጫው ያብራራል። የዓለሙ ድርጅት ዋና ጸሐፊ ባንኪሙን ይህን ወንጀል የፈጸሙ በአስቸኳይ ተጣርቶ ለፍርድ እንዲቀርቡ ጥሪ አስተላልፈዋል። ለመካከለኛው አፍሪካ ሪፑብሊክ የፖለቲካ ችግሮች ምንም አይነት ወታደራዊ መፍትሄ የለም ሲሉ የተባበሩት መንግስታት ልዩ መልእክተኛ ፓርፌ ኦናንጋ አንያንጋ አስምረውበታል።
ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የመን ውስጥ በሳዑዲ አረቢያ በሚመራው ጥምር የህብረ ብሔር ጦር ውስጥ ይዋጋ የነበረ አንድ የቃታር ወታደር ተገደለ። በየመኑ ግጭት ቃታር ወታደር ሲሞትባት ይህ የመጀመሪያ ነው ተብሏል። የቃታር መንግስታዊ የዜና ወኪል በዘገበው መሰረት የተገደለው ወታደር መሐመድ ሐሜድ ሱሌይማን ይባላል። እንዴት እንደተገደለ ግን ወዲያውኑ የተሰጠ ማብራሪያ የለም። በየመኑ ግጭት በአንድ ወገን በኢራን የሚታገዙ የሁጢ ሺዓዎችና ተባባሪ ወታደሮች፣ በሌላ ወገን ዓለም አቀፍ እውቅና የተሰጠው መንግስት ታማኝ ኃይሎች፣ የደቡብ ተገንጣዮችና ሚሊሻዎች ይፋለማሉ። የተባበሩት መንግስታት ድርጅት እንደሚለው በሳዑዲ አረቢያ የሚመራው ጣልቃ ገብ ዘመቻ ባለፈው ዓመት መጋቢት ውስጥ ከተጀመረ ወዲህ ከ5600 በላይ ሰዎች ተገድለዋል። ከሳዑዲ አረቢያ፣ ከአረብ ራቢጣ ወይም ከአረብ ሊግ፣ ከባህሬንና ሌሎች የጥምረቱ አባል ሀገሮችም በደርዘኖች የሚቆጠሩ ወታደሮች መገደላቸው ተዘግቧል።
በመጨረሻም የተቃዋሚ መሪዋ ኦንግ ሳን ሱ ኪ እና የብሔራዊ ሊግ ዲሞክራሲ ፓርቲያቸው ምርጫውን በከፍተኛ የድምጽ ብልጫ በማሸነፉ የማያንማር ፕሬዝዳንት ቴን ሲን እንኳን ደስ አለው ብለዋል። የኦን ሳን ሱኪ ፓርቲ ድል የተቀዳጀው በወታደሩ በሚደገፈው ዩኒየን ሶሊዳሪቲ ኤንድ ዲቨሎፕመንት በተባለው ፓርቲ ላይ ነው። ለብሔራዊ ሊግ ለዲሞክራሲ ፓርቲ ዛሬ ከፕሬዝደንቱ የተላከውን መልእክት ያስተላለፉት የማስታወቂያ ሚኒስትሩ ናቸው። ፕሬዝደንቱ በዚሁ መልእክታቸው መንግሥት ሰላማዊ ሽግግር መደረጉን ያረጋግጣል ሲሉ ቃል ገብተዋል። የኖቤል ተሸላሚዋ ኦን ሳን ሱኪ በበኩላቸው ለፕሬዝደንቱ፣ ለምክር ቤቱ አፈ ጉባኤና ለወታደራዊው አዛዥ በላኩት ደብዳቤ በሀገሪቱ የብሔራዊ እርቅ ንግግር እንዲካሄድ ጠይቀዋል። ዜናው አበቃ።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 ኪሎ ሄርትስ በ22 ሜትር ባንድ በ13865 ኪሎ ሄርትስ በ25 ሜትር ባንድ በ12040 በ12080 እና በ12140 ኪሎ ሄርትስ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ ህዳር 1 2008 ዓመተ ምህረት ምሽት ፕሮግራም ነው።
የቶሮንቶው ቢቂላ የሽልማት ድርጅት ሁለተኛ ዓመቱን አከበረ።
በአርት፣ በትምህርት፣ በባህል፣ በንግድ ዘርፍ፣ በቢዝነስ እና ኢንተርፕሪነርሽፕ፣ በሲቪክ ሊደርሽፕ፣ ለሰላም መስፈን፣ በአጠቃላይም ለህብረተሰባችን የመሻሻል ለውጥን ሁሉ የሚያመጣ ልዩ አስተዋጽኦ ለሚያደርጉ ማንኛውም ኢትዮጵያዊና የኢትዮጵያን ወዳጆች አወዳድሮ ለሽልማትና ለምስጋና የሚያቀርብ ድርጅት ነው።
ከድርጅቱ ዓላማዎች ዋና ዋናዎቹን የገለጹልን ፕሬዝደንቱ አቶ ተሰማ ሙሉጌታ ናቸው። ዝርዝሩን የዛሬው ኢትዮጵያውያን በአሜሪካ ይዞታል።
የእንቅስቃሴ ችግር የነበረባቸው አእምሯቸው የተዳከመ ስለምንም ነገር የማያውቁ
ወይዘሪት ሮማን መስፍን የዛሬ የሴቶችና ቤተሰብ ክፍለ ጊዜ እንግዳ ናት። የኢትዮጵያ ማየትና መስማት የተሳናቸው ብሔራዊ ማህበር መስራች ነች። በስፋት ትመለሳለች፣ ጠብቋት። አሁን የዕለቱ አብይ ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል።
በዘንድሮው ድርቅ ምክንያት የደረሰው የምግብ እጥረት በምንም አይነት ከ1975ቱ ጋር የሚመሳሰል አይደለም ሲል ለንደን የሚገኘው የኢትዮጵያ ኤምባሲ አስታውቋል። ኤምባሲው ትላንት ባወጣው መግለጫ በተጨባጭ ያለው ሁኔታ ምዕራባውያን የዜና አውታሮች እያወጡ ካሏቸው ዘገባዎች ጋር ተቃራኒ ነው ይላል። ሰሎሞን አባተ ተከታዩን ዘገባ አዘጋጅቷል።
ቢቢሲ በሚል የእንግሊዝኛ መጠሪያ ስሙ ምህጻር የሚታወቀው የእንግሊዝ የዜና ማሰራጫ አውታር ሰሞኑን ባወጣው አንድ የቴሌቪዥን ሪፖርት ኢትዮጵያ ውስጥ በተለይም ወሎ ቆቦ አካባቢ ዘንድሮ የደረሰ ድርቅ የከበደ ረሃብ ማስከተሉን ዘግቧል። ሪፖርተሩ በቆቦ በተለይ ደግሞ የአደጋው ማዕከል ነው ባለው ቀዩ ጋራ ተብሎ በሚጠራው አካባቢ ተገኝቶ ከስፍራው የዘገበ ሲሆን እንዲያውም ሰሞኑን በረሃብ ምክንያት ሞተ ባለው አብዱ መሐመድ በሚባል የአምስት ዓመት ሕፃን መቃብር ላይ መገኘቱንም አሳይቷል። የሕፃኑን አብዱ መሐመድን እናት ብርቱካን አሊን የቢቢሲው ዘጋቢ አነጋግሯል።
ማልኒውትሪሽን ናው ስቶክስ ኖርዘርን ኢትዮጵያ
ሰማኛል ሞታብኝ አጣሁኝ።
When he died I felt I had lost everything. ልጄ በመሞቱ ሁሉን ነገር እንዳጣሁ ነው የተሰማኝ። ዘመዶቼ ናቸው ወስደው የቀበሩት። ሁሉም ሰው በጣም ከባድ ችግር ውስጥ ነው የሚገኘው። በዚህ አዝመራ ወቅት ምንም መኸር ስላልነበረ ያለን ምግብ በጣም ትንሽ ነው። ሰው ሁሉ በምግብ እጥረት እየተሰቃየ ነው።
ከዚያ በተጨማሪም አካባቢው እጅግ የደረቀ መሆኑን፣ የውሃ ጉድጓዶች እንኳ እየነጠፉ እንዳሉ የቢቢሲው ዘገባ ይጠቁምና እንዲያውም በአንድ አካባቢ በየቀኑ ሁለት ሕፃናት እየሞቱ መሆናቸውን የተባበሩት መንግሥታት ድርጅት መናገሩን ይናገራል።
The UN says in one area two babies have been dying every day.
በዚሁ የቢቢሲ ዘገባ መሰረት ኢትዮጵያ ውስጥ በመጪው የአውሮፓ ዓመት የሚራበው ሰው ቁጥር ዛሬ ከሶሪያ እርዳታ ፈላጊዎች ሁሉ እንደሚበልጥና ከ15 ሚሊዮን በላይ ሰው የምግብ እርዳታ እንደሚያስፈልገው ይናገራል። ክስተቱ ያመጣው ችግር ብዙ የከፋ ጉዳት ያስከትልብናል ብለው እንደሚሰጉ የቢቢሲው ዘጋቢ ያነጋገራቸው የአካባቢው ነዋሪዎች ገልጸዋል።
Although this drought has just started, it's going to get worse. It's already really severe.
ድርቁ አሁን በጅምር ደረጃ ላይ ቢሆንም ይባባሳል። አሁንም ቢሆን በጣም ከባድ ሁኔታ ነው ያለው። አንዳንድ ሰዎች በረሃብ ሞተዋል። በምግብ ጦት ታማዋል ጋላ ይዋሉም አሉ። የድርቁ ሁኔታ እንደ 77ቱ የሆነ ነው።
ለዚህ የእንግሊዝ የዜና አውታር የቴሌቪዥንና በዌብሳይቱ ላይም ባሰፈረው የኢትዮጵያ ድርቅና የምግብ እጥረት ሁኔታ ዘገባ ለንደን የሚገኘው የኢትዮጵያ ኤምባሲ ትናንት ጥቅምት 30 2008 ዓመተ ምህረት መልስ ሰጥቷል። ኤምባሲው አጣዳፊ በሚል በፈረጀው በዚህ የፕሬስ መግለጫው የከበደው የኤልኒኞ ክስተት ኢትዮጵያን ጨምሮ በዓለም ዙሪያ በብዙ ሀገሮች ላይ ጫና ያስከተለ መሆኑን ጠቁሞ ከጥቂት ወራት በፊት መንግስቱ ሀገሪቱ ልትጋፈጥ የምትችላቸውን የተለያዩ ፈተናዎችና እንዴት እንደምታልፋቸው የሚዘረዝር መግለጫ ማውጣቱን ይገልጻል። በድርቁ ምክንያት የተጎዱ ምግብ ማግኘታቸውን ለማረጋገጥ ተጨማሪ የምግብ ክምችት መያዙን፣ አስፈላጊ የሎጂስቲክስ አቅርቦቶች እንዲንቀሳቀሱ መደረጉንም ይኸው ሪፖርት ተንትኗል። ከብሔራዊ የምግብ ክምችት የሁለት ቢሊዮን ብር ግምት ያለው ምግብ በድርቁ ወደ ተጠቁትና ለተጋለጡም አካባቢዎች መላኩን ይኸው የኤምባሲው መግለጫ ይናገራል። የዚህ የኤልኒኞ ዓመት ምግብ በማጣት ማንም እንዳይሞት ለማድረግ መንግስት እየሰራ መሆኑን ያመለከተው በለንደን የኢትዮጵያ ኤምባሲ የፕሬስ መግለጫ የወጣውን ዘገባ ትክክል አለመሆኑን ይገልጻል። ምዕራባውያን የዜና አውታሮች ከሚያወጧቸው ዘገባዎች ጋር በሚጻረር ሁኔታ እንኳን የ1977ቱን ሊያክል ቀርቶ ማንኛውንም ረሃብ ወይም ቸነፈር የሚባልን ሁኔታ የሚመስል ክስተት እንኳ አይኖርም ብሏል መግለጫው። በሀገሪቱ ውስጥ ምግብ አለ፣ ተጓጉዟል፣ ለሚያስፈልጋቸው አካባቢዎችም መላኩን ይቀጥላል ያለው ይህ መግለጫ፣ ይሁን እንጂ ክምችቱ ሊተካ እንደሚገባው አክሎ ጠቁሟል። የድርቁን ጫና ለመቀነስ እንዲቻልና የምግብ ክምችቱ የተሟላም ሆኖ እንዲቀጥል ከኢትዮጵያ መንግስትና ሕዝብ ጋር እንዲደጋገፍ መንግስቱ ለዓለም አቀፉ ማህበረሰብ ጥሪ ማቅረቡን አስታውቋል። መግለጫው በማጠቃለያው በቢቢሲ ቴሌቪዥን የተላለፈው ሕፃናት በየዕለቱ እንደሚሞቱ የሚናገረው ዘገባ አሁን ያለውን ሰፊ እውነታና ችግሩን ለመጋፈጥም የተደረገውን ዝግጅት የማያሳይና የተጋነነ ነው ብሎታል። ዘገባው በተጨማሪም ዛሬ ኢትዮጵያ ውስጥና በዓለም ዙሪያ እየታየ ያለው የድርቅ ሁኔታ በኤልኒኞ ክስተት ምክንያት የተፈጠረ ስለመሆኑ ማብራሪያ አይሰጥም ብሎታል የኤምባሲው መግለጫ። ዘገባውና የኢትዮጵያን መንግስት ምላሽ ከተጨማሪ መረጃዎች ለመፈተሽ ተደጋጋሚ ጥረቶችን እያደረግን እንገኛለን። ዛሬ ለንደን ወደሚገኘው የኢትዮጵያ ኤምባሲ ደውዬ የህዝብ ዲፕሎማሲ ኃላፊውን አቶ አብይ ብርሃንን አግኝቼ ነበር። ቪኦኤ የሚገኘው አሜሪካ ውስጥ በመሆኑ በኢትዮጵያ የውጭ ጉዳይ ሚኒስቴር አሰራር መሰረት መልስ ለመስጠት እንደሚቸገሩ ነግረውኛል። የፕሬስ መግለጫውን ያወጡትም ምላሹን የያዘው ጋዜጠኛው ከለንደኑ ኤምባሲ ቪዛ ተሰጥቶት በመጓዙና ቢቢሲም እንግሊዝ ውስጥ የሚገኝ ዜና አውታር በመሆኑ እንደሆነ ገልጸዋል። አቶ አብይ ዋሽንግተን ዲሲ ከሚገኘው የኢትዮጵያ ኤምባሲ ምላሽ ብጠይቅ እንደሚሻል ጠቁመውኛል። በዚህ መሰረት ወደ ዋሽንግተኑ የኢትዮጵያ ኤምባሲ ደውዬ ነበር። እዚህም እንዲሁ የህዝብ ዲፕሎማሲ ኃላፊውን አቶ ተስፋዬ ወልዴን አግኝቻለሁ። ዛሬ በአሜሪካ የህዝብ በዓል በመሆኑ ምክንያት ኤምባሲው ዝግ መሆኑን ገልጸውልኝ ከሚመለከታቸው ባለሥልጣናት ጋር ተነጋግረው የሚያገኙትን ምላሽ እንደሚነግሩኝ ቃል ገብተውልኛል። የማገኘውን ይዤ መለሳለሁ። በሌላ በኩል ደግሞ ኢትዮጵያ ውስጥ የነበረውን የቢቢሲውን ዘጋቢ አግኝተን ለማነጋገር ጥረት እያደረግን ነው። ለሥራ ስምሪት መስክ ላይ የሚገኝ መሆኑ ተገልጾልናል። እኛም ዘጋቢዎቻችንን ጨምሮ ተጨማሪ መረጃ ለእናንተ ለማድረስ በጥረታችን እንቀጥላለን። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። ክቡራትና ክቡራን አድማጮች የሰማችሁት የዕለቱን አብይ ርዕስ ነበር። የትንታኔው መጽሔት ይቀጥላል።
በዓለም ዙሪያ የተለያዩ አገሮች ባለሥልጣናት በያዝነው ኅዳር መገባደጃ ፓሪስ ላይ ለሚከፈተውና ለሁለት ሳምንታት ለሚዘልቀው በአየር ንብረት ለውጥ ላይ የሚያተኩር ጉባኤ እየተዘጋጁ ነው። ጉባኤው ወደ ከባቢ አየር በሚለቀቀው የተቃጠለ ጋዝ መጠን ላይ በሕግ ገደብ የሚያደርግ ሁሉን አቀፍ ስምምነት ከ20 ዓመታት ያልተቋረጠ ድርድር በኋላ መጨረሻ ላይ ይደረስ ይሆናል የሚል ተስፋ አሳድሯል። ትላንት በፓሪስ ዋና የመነጋገሪያ አጀንዳ ሆኖ የቀረበው ይህ ጉዳይ በዩናይትድ ስቴትስም ተመሳሳይ ስፍራ ተሰጥቶት እንደነበር ላቲካ ሆክ ከዋሽንግተን ዲሲ ባጠናቀረችው ዘገባ ጠቁማለች። ዝርዝሩን አሉላ ከበደ ያቀርበዋል።
ፈረንሳውያን የአየር ንብረት ጉዳይ አዋቂዎች በምዕራብ ያገሪቱ ክፍል ሊሰራ የታቀደውን አዲስ የአውሮፕላን ጣቢያ የግንባታ ስራ በመቃወም የሚስተር ኦላንድ መንግስት ከመጪው የፓሪሱ ጉባኤ አስቀድሞ ያካሄደው ስብሰባ ከተስተናገደበት አዳራሽ ፊት ለፊት የተቃውሞ ሰልፍ አካሂደዋል። የተቃውሞ ድምጻቸውን ካሰሙት ባለሙያዎች አንዳንዶቹ አገራቸው የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማን ምሳሌ መከተል ነበረባት ሲሉ ተችተዋል። ኦባማ ባለፈው ሳምንት የኪስቶን የነዳጅ መውረጃ መስመር በመባል የሚታወቀውንና ካናዳ ወደ አጉራባቸው ዩናይትድ ስቴትስ ግዛቶች ድፍድፍ የነዳጅ ዘይት የሚያስተላልፈውን የምድር ለምድር ማጓጓዣ ግንባታ ስራ ነው የአካባቢ አየር ብክለት ያስከትላል በሚል ውድቅ ያደረጉት።
Et donc nous on est là pour demander à la France, France et donc à M. Hollande de faire de même avec
Notre-Dame de Londres በመባል በሚታወቀው ፕሮጀክት ላይ የተወሰደው የመሰለው ሳኔ ይደረዝ ዘንድ ነው ፈረንሳይና ፕሬዚዳንት ኦላንድን ለመጠየቅ አደባባይ የወጣ ነው።
የፈረንሳይ ባለስልጣናት በከባቢ አየር ጠባይ ለውጥ ዙሪያ ከአንዳች ሁነኛ ስምምነት ላይ ለመድረስ ሁኔታዎችን ያመቻቻል በሚል ከ60 በላይ አገሮች የመጡ ባለስልጣናት ጋር ለሶስት ቀናት የተካሄደውን ይህን የቅድመ ፓሪስ ጉባኤ ጠሩት። ተስፋ በተጣለበት በዚህ ስምምነት አንዱ አዳጋች ጉዳይ በማደግ ላይ የሚገኙትን አገሮች ከከባቢ አየር ብክለት የነጻና ዘለቄታ ያለው የኃይል ምንጭ መገንባት የሚያስችል የገንዘብ ድጋፍ የሚመለከተው ነው።
Africa is endowed with huge renewable energy sources and potential.
አፍሪካ መጠነ ሰፊ በየጊዜው የሚሞላ የተፈጥሮ ኃይል ምንጭ አቅም ወይም ክምችት አላት። ይህንን አቅም ጥቅም ላይ ልናውል ይገባል። በመጪዎቹ 10 አመታት ውስጥ አፍሪካ ለዜጎቿ ጥሩ ስራዎችን መፍጠርና ወደ አውሮፓና ወደ ሌሎች ሀገሮች የሚደረገውን ፍልሰት ለመቀልበስ ጭምር የሚያግዙ ፕሮጀክቶች ተጠቅማ በገጠር አካባቢዎቿ በሙሉ የኤሌክትሪክ ኃይል አቅርቦትን ማዳረስ አለባት።
የኢትዮጵያው ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ናቸው። በከባቢ አየር ጠባይ ለውጥ ፈተናዎችና በደህንነት ጉዳዮች መካከል ያለውን ቁርኝት በትላንት ዋሽንግተን ዲሲ ንግግራቸው ያመላከቱት ደግሞ የዩናይትድ ስቴትሱ የውጭ ጉዳይ ሚኒስትር ጆን ኬሪ ናቸው።
For example, in Nigeria, climate change didn't lead to the rise of the terrorism.
በናይጄሪያ ለምሳሌ የከባቢ አየር ለውጥ ለአሸባሪው ቡድን ቦኮ ሐራም መፈጠር ምክንያት አልሆነም። ይሁንና በአገሪቱ የደረሰው ከፍተኛ ድርቅና ያስከተለው ስቃይ መንግስቱ ይህንን ፈተና ለመቋቋም አቅም ተስኖት በመገኘቱ አሸባሪው ቡድን ቀዮችን እየወረረ መምህራንን እያሰቃየና በብዙ መቶዎች የሚቆጠሩ ተማሪዎችን እያገተ የፖለቲካ ምጣኔ ሀብት ቀውሱን መጠቀሚያው ሊያደርግ ይችላል።
በሌላ በኩል ወደ ከባቢ አየር የሚለቀቀውን በካይ የካርቦን መጠን ለመቀነስ የዩናይትድ ስቴትስ ፕሬዝዳንት ባራክ ኦባማ የወሰዱትን መሰል እርምጃ የሚቃወሙ ወገኖች የተፈጥሮ ከሰል ማዕድን ማመንጫ ኢንዱስትሪዎችን ያዳክማልና የኃይል ምንጭ ዋጋንም ያለቀጥ ያነራል ሲሉ ይሞግታሉ።
የቻድ ሃይቅ ሰፊና ብዙ ጥቅም ይሰጥ የነበረ ቢሆንም ካለፉት 50 ዓመታት ወዲህ ግን ከአጠቃላዩ የውሃ መጠን 90% የሚሆነውን አጥቷል። የስድስት የቻድ ሃይቅ ተፋሰስ ሀገሮች ኮሚሽን አባላት ጠበብት ሃይቁን ከመጥፋት ለማዳን በሚያስችል እቅድ ላይ ለመነጋገር ካሜሩን ውስጥ ተሰብስበዋል። የሚያቀርቡት ሐሳብ ወይም እቅድ በመጪው ታህሳስ ፓሪስ ላይ በሚደረገው የዓለም የአየር ንብረት ጉባኤ ላይ ይቀርባል። ሞኬ ኤድዊን ኬንዜካ ከያውንዴ የላከው ዘገባ አለ፣ አዳነች ፍሳይ ታቀርበዋለች።
በያዝነው ሳምንት ያውንዴ የተሰበሰቡት ጠበብት ያቀረቡት እቅድ ሐሳብ 3.7 ሚሊዮን አጽፋ ኪሎ ሜትር ከሚሆነው ግዙፍ የኮንጎ ወንዝ ውሃ እየደረቀ ወደ ሄደው የቻድ ወንዝ ማስተላለፍ ያስፈልጋል የሚል ነው። የኮንጎ ወንዝ በትልቅነቱ ከአማዞን ወንዝ ቀጥሎ ከዓለም ሁለተኛው ነው። ከኮንጎ ወንዝ ውሃ ወደ ቻድ ወንዝ እንዲፈስ ማድረጉ በቻድ ወንዝ አካባቢ ባሉት ሀገሮች የሚኖረውን 40 ሚሊዮን ሕዝብ ኑሮን ሊያሻሽል እንደሚችል ጠበብ ጠቁመዋል። ቻድ፣ ካሜሩን፣ የማዕከላዊ አፍሪካ ሪፑብሊክ፣ ናይጄሪያ፣ ኒጀርና ሊቢያ የቻድ ወንዝ ተፋሰስ ሀገሮች ናቸው። በቻድ ባህር ተፋሰስ ሀገሮች ኮሚሽን የአካባቢ ጥራት ባለሙያ የሆኑት ስዋዮቡ መሐማን ፓሪስ የሚሰበሰቡት የዓለም መሪዎች የሚቀርበውን እቅድ ሐሳብ አክብደው እንዲያዩት ጥሪ አቅርበዋል። አጎራባቹ ኮንጎ ወንዝ የቻድ ወንዝን ለመርዳት የሚያስችል በቂ ውሃ አለው ሲሉም አስገንዝበዋል።
The once expansive and vital Lake Chad has lost as much as 90% of its water in the past 50 years.
የቻድ ወንዝ ጠለል እንደ አውሮፓ አቆጣጠር በ1960 ዓመተ ምህረት ከነበረው 25000 አጽፋ ኪሎ ሜትር በ90 ከመቶ እንደቀነሰ ነው ስዋቦ መሐማን የተናገሩት። ለኑራቸው በቻድ ወንዝ ላይ የሚተማመኑ ሰዎች ብዛት ግን ከ3.5 ሚሊዮን ወደ 40 ሚሊዮን ከፍ ማለቱን ገልጸዋል። ይሃዝ ደግሞ በመጥፋት ላይ ባለው ቻድ ወንዝ ላይ ጫና የሚያሳድሩት እንስሳትን ቅጠላቅጠልንና አዋፍን አያካትትም ብለዋል። ይህ እቅድ በተግባር ላይ እንዲውል የኮንጎ ዲሞክራሲያዊ ሪፑብሊክ፣ የማዕከላዊ አፍሪካ ሪፑብሊክና የኮንጎ ሪፑብሊክ መንግስታት የቻድ ተፋሰስ ሀገሮች ኮሚሽን ግዛቶቻቸውንና የውሃ ምንጮቻቸውን እንዲጠቀም መፍቀድ ይኖርባቸዋል። እቅድ ሐሳቡን በተግባር ላይ ለማዋል 14.5 ቢሊዮን ዶላር እንደሚያስፈልግ እስካሁን ባለው ጊዜ ደግሞ ገንዘቡን የሚያቀርብ አካል እንደሌለ ታውቋል። በቻድ ወንዝ አካባቢ የደህንነት ሁኔታ እየተባባሰ መሄድ ቦኮ ሐራም የተባለው የናይጄሪያ ጽንፈኛ እስላማዊ ቡድን ለሚያካሂደው ድንበር ዘለል ጥቃት እንዳመቸ የቻድ ተፋሰስ ሀገሮች ኮሚሽን ኃላፊ ተወካይ ማናቦኮሪ ገልጸዋል። በቻድ ወንዝ ተፋሰስ ሀገሮች ያሉት ወጣቶች ወደ አሸባሪው ቦኮ ሐራም የሚገቡት የቻድ ወንዝ እየደረቀ መሄድ ባስከተለው ደህንነትና ስራ አጥነት ምክንያት እንደሆነም ቦኮሪ ጠቁመዋል። የቻድ ወንዝ ውሃ እየደረቀ የሄደው በአየር ንብረት ለውጥና በሰዎች እንቅስቃሴ ምክንያት እንደሆነ ታውቋል።
ወደ መጨረሻው የመጽሔት ርዕስ እናልፋለን። የተከበራችሁ አድማጮች፣ በደቡብ አፍሪካዋ ደርበን ከተማ በመጤዎች ላይ በተነሳሳ ጥላቻ በስድስት ኢትዮጵያውያን ላይ የተፈጸመውን ግድያ በተመለከተ ተከታታይ ዝግጅቶች ማቅረባችን ይታወሳል። ግድያውን የፈጸሙትን ለማግኘት ምን ጥረት እየተደረገ ነው? ጉዳዩን ሲከታተል የቆየው አዲሱ አበበ ለዛሬ ያቀናበረውን ቀጥሎ ያቀርባል።
ገዳዮቹን ለመያዝ ስለሚደረገው ጥረት ከደቡብ አፍሪካ መንግስት ባለስልጣናት ጋር ሊነጋገሩ ደርበን ገብተዋል የተባሉትን የኢትዮጵያ ኤምባሲ ባለስልጣናት አነጋግረን የፖሊስ ክፍሉንም የምርመራ ውጤት አውቀን አንድ ቅንብር ለማቅረብ ነበር አነሳሳችን። አምባሳደር ሙልጌታን አግኝቼ ጉዳዩን ማስረዳት እንደጀመርኩ ስልካቸው ተዘጋ። ቀጥሎ ወደ ፖሊስ ክፍሉ ተደወለ። ሳሌም ሰለሞን ነበረች ጉዳዩን የያዙትን የወንጀል መርማሪ መኮንን ጆንሰን ማልዳን ያነጋገረቻቸው።
We want to know what is happening or in my as far as my investigation. Okay. I'm the detective.
እኔ ተረኛ የወንጀል መርማሪ ጆንሰን ማልዳን ነኝ። ለአካባቢው የተመደበ መኮንን ወደ ጣቢያ መጣና የሞተ ሰው አስከሬን መገኘቱን ነገረኝ። እኔም ወደ ተባለው ስፍራ ሄድኩ። እዚያም በሱቅነት በሚጠቀሙበት አንድ ኮንቴነር ውስጥ የሞተ ሰው ነበር። ኮንቴነሩ ለመግቢያና ለመውጫ የሚያገለግል በርና መስኮት አለው። ሰውየው ቀደም ብሎ የሞተ እንጂ በሕይወት ኖሮ እንደተባለው ቤንዚን ተርከፍክፎበት አልተገደለም። እኔ ተጠርጣሪዎቹን እያፈላለኩ ነኝ። ሌላ መረጃ የለኝም። ለነገሩ እኮ የውጪ ሀገር ሰዎች ችግራቸው እርስ በራሳቸው እንጂ ሌላ የሚገድላቸው የለም። ይሄ የዚህችን ሀገር ዜጎች የሚመለከት አይመስለኝም
በማለት ነው እርግጠኛ በሆነ ስሜት የተናገሩት ሚስተር ጆንሰን። በሰሞኑ ዝግጅታችን ታዲያ ከደርባን የኢትዮጵያውያን ማህበረሰብ ጽህፈት ቤት መሪዎች ጋርም ተወያይተን ነበር። በተለይም አቶ ኤፍሬም ተስፋዬ ከደቡብ አፍሪካ የመንግሥት ባለሥልጣናትና ከሰብአዊ መብት ኮሚሽን ኃላፊዎች ጋር እንደሚገናኙ ገልጸውልናል። ምን ላይ ደረሳችሁ አቶ ኤፍሬም?
ዛሬ ትላንትናም እኛ በርካታ ቢሮዎች በመግባት ሳውዝ አፍሪካ ሂማን ራይት ኮሚሽን፣ ሎየርስ ኦፍ ሂማን ራይትስ አት ዲያኮናት ሴንተር እና ሌላም ደግሞ ኦፊስ ኦፍ ሜየር ኦፍ ደባን ገርበን ሰሞኑ አንዳንድ ነገሮች እያደረግን ነበርን እና ከነሱ አኳያም ከነሱም በጣም ጥሩ ምላሽና እጅግ በጣም የማዘን እና በነገሩ በጣም የመቆጨት አልፎ ተርፎ ደግሞ አክሽን የመወሰድ እንቅስቃሴ ለመወሰድ አልፎ ተርፎም ደግሞ እነዚህ ከአሁን በኋላ እንደዚህ የአደጋና የግድያ ነገሮችን በሚችሉ ለማቆም እና ዲፕሊ ኢንቨስቲጌት ለማድረግ ቃል እየገቡ ነበረ። ሰሞኑን በአጠቃላይ የሎየርስ ኦፍ ሂማን ራይትስ እና ደግሞ ሳውዝ አፍሪካን ሂማን ኮሚሽን ነገሩን ሲሪየስሊ የምንመለከታቸው ዋናዎቹ ጭምር ሰዎች ሳይቀር በጣም አዝነውና በጣም ደንግጠው በነገሩ ላይ ሊገቡ እንደተነሱ ነግረውናል።
የደቡብ አፍሪካ የሰብአዊ መብት ቢሮ
እና ሎርድስ ኦፍ ሂማን ራይትስ ሂማን ራይት ደግሞ አለ ደርባን ላይ የደርባን ብራንች አለ። እነሱም ጋር ጉዳዩን ቀርበን ሎጅ አድርገናል። በተረፈ የፕሮቪንሱ የኳዙሉ ናታል ኤንኢሲ ቢሮ
ብሔራዊ ኮንግረስ
ሳውዝ አፍሪካ ሩሊንግ ፓርቲ
የመራው
ፓርቲ
እሺ
እኛን አፕሮች አድርጎን ለነገ በኢትዮጵያ አቆጣጠር 5 ሰዓት ላይ ወይም በነጮች አቆጣጠር 11 ሰዓት ላይ ጠዋት ላይ ዋናዎች የፕሮቪንሱ የኤንኢሲ መሪዎች ከኛ ጋር ነገሩን ለማየት እና ዲፕሊ ብስክት ለማድረግ እና ለመከታተል እና የጊዜያዊ ሁኔታዎችን ጊዜያዊ እንቅስቃሴዎችን ለማድረግ ቀጠሮ አድርገዋል ከኛ ጋር።
እሺ
ዛሬ አንዳንድ አግኝቶ አናግረውናል። በጣም በጣም ደንግጠው በጣም አዝነዋል። በቃ ይሄ ሼም ነው፣ ምን ይሻላል ይሄን ነገር ኒድ ቱ ዱ ሳምቲንግ አባውት ዲስ ኢሹ ብለው
ያን ነገር ማድረግ አለብን
ብለው በጣም አዝነውና ሁኔታውን ሲሪየስ የሚያዩት ወስደዋል።
አልሰሙም እንዴ? ለነገሩ እንግዳ ለምን ሆኖ ማለት ነው
ባይሰሙኗ ሁሉ ሰው እኮ አልሰማውም። አበሻው አካባቢና የአበሻው ሚዲያ ነው ነገሩ። እናንተ እግዚአብሔር ይፈታችሁ፣ እናንተ እኛን ድምፅ ሬጅ አድርጎ ወይ እናንተ ቪኦኤ እና የኢትዮጵያ ብሎገሮች እና የኢትዮጵያ ሶሻል ሚዲያ ነው እንጂ ዜናውን ይፋ አድርገው በዚህ ሀገር ሚዲያ አልተነገረም። ስለዚህ በጣም ደንግጧል። ፍታት ደግሞ ዛሬ አምባሳደር ሙሉጌታና ኢትዮጵያ ኤምባሲ ዴሌጌቶች እኛ በመንጋበት ቢሮ በኦፊስ ኦፍ ሜራ ነው ገብተው ከመንግስት ጋር ከመንግስት ተወካዮች ጋር እና ከቢሮ ተወካዮች ጋር አንዳንድ ዲስከሽን አድርገው ለመጪ ቀጠሮ ለማድረግ እና ተለቅ ያሉ ሀይ ፕሮፋይል ኦፊሻሎች በነገሩ ሜሩን ጨምሮ ኢንቮልቭ አድርጎበት በጉዳዩ ዙሪያ ላይ መፍትሄ ለማምጣት ቃል ገብተዋል።
ስለ ትብብራችሁ እናመሰግናለን። ነገ ደውልሎታለሁ አዲስ ነገር ካለ።
እውነት ነው። እኔም ደግሞ ለቪኦኤ እና ደግሞ እንደዚህ አይነት ለሬዲዮ ጣቢያዎች ሽታችንን እንዳለም በማሰማት ሽታችን ለህዝባችን በማሳወቅ ለአድርጋችሁት ትብብር በኢትዮጵያ ኮሚኒቲ በደርባን ባለ ኢትዮጵያ ኮሚኒቲ ስም እጅግ አድርጌ አመሰግናለሁ።
እግዚአብሔር ይስጥልኝ። አቶ ኤፍሬምን በድጋሚ እያመሰገንኩ እንዳልነው ነገ ደግሞ ከአሁን ጀምሮ ያለውን ሁኔታ አጣርተን ለማቅረብ እንሞክራለን። ለአሁኑ ሰላም።
እናመሰግናለን አዲሱ። አሁን አዲስ አበባ ላይ ከምሽቱ 3 ሰዓት ከ32 ደቂቃ ሊሆን ነው። ዋሽንግተን ዲሲ እና አካባቢዋ ደግሞ ከቀኑ 7 ሰዓት ከ32 ደቂቃ ነው። ወደ ዝግጅታችን ሁለተኛ አጋማሽ ተሸጋግረናል። ከአሜሪካ ድምፅ ራዲዮ ጣቢያ በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን መደበኛ ስርጭት ነው እየተከታተላችሁት ያላችሁት። ረቡዕ ህዳር 1 2008 ዓ.ም የአየር ንብረት ጉዳይ
የኤልኒኞ ክስተት ኢትዮጵያ ውስጥ ያስከተለው ድርቅ ከአንድ ዓመት በፊት ይታወቅ እንደነበር ተገልጿል። ኤልኒኞ ከአጠቃላዩ የዓለም የአየር ንብረት ለውጥ ጋር ያለው ግንኙነት ግልጽ ባይሆንም ሁኔታዎችን እንደሚያባብስ ግን ተጠቁሟል። በሚቀጥሉት 80 ዓመታት የአየር ንብረት ለውጥ በኢትዮጵያ የሚያስከትላቸው ተጽዕኖዎች ምን እንደሚመስሉ በኢትዮጵያ የሳይንስ አካዳሚ የተሰሩ ጥናቶች ጥቆማ ሰጥተዋል። መለስካቸው አማሃ ተከታዩን ዘግቧል።
የኢትዮጵያ ሳይንስ አካዳሚ ዋና ሥራ አስፈጻሚ ፕሮፌሰር ማስረሻ ፈጠነ ዛሬ ለቪኦኤ እንደገለጹት የኤልኒኞ ክስተት በኢትዮጵያ የድርቅ ችግር እንደሚያስከትል ከታወቀ አንድ ዓመት ያህል አልፏል። ፕሮፌሰር ማስረሻ ይህ ክስተት በሳይንሱ ማህበረሰብ ወይንም በሳይንስ ምን ያህል እንደሚታወቅም ዘርዝረዋል። ለመሆኑ ኤልኒኞንና አጠቃላዩን የአየር ንብረት ለውጥ ምን ያገናኛቸዋል የሚል ጥያቄ ነበር ያቀረብኩላቸው።
ትንሽ የሚገናኙበት መንገድ ያለ ይመስለኛል። ሆኖም ግን ይሄ የኤልኒኖ ክስተት የተለየ ክስተት ነው። መንስኤውም እንዲህ በዚህ ይነሳል ተብሎ በትክክል የሚታወቅ አይደለም። በፓሲፊክ ውቅያኖስ በኩል ከምስራቅ ወደ ምዕራብ የሚነፍሰው ንፋስ ኃይል በቀነሰ ቁጥር ሙቀቱ አየር ወደ ምስራቅ የሚሄደው የሞቀ ውሃ መጠን ሲቀንስ ወደ ምስራቁ ያለው የሙቀት ውሃ ሲጠራቀም ይሄ የሚያመጣው የአየር ንብረት ለውጥ ነው። እንግዲህ አጠቃላይ የሆነውን ዓለማዊ ክስተት የሚያመጣው በየጊዜው ይከሰታል። መቼ እንደሚከሰት በትክክል መናገር አይቻልም። እርግጥ ሲጀመር ገና ይታወቃል። የአሁኑ የኤልኒኖ ኤፌክት አምና በህዳር አካባቢ ሊኖር እንደሚችል በትክክል ምልክት ሰጥቶ ነበር። መጠኑ ኃይሉ ነው የማይታወቀው እንጂ ነገር ግን መቼ ይጀምራል ብሎ መናገር አይቻልም። ስለዚህ አሁን ያለው አጠቃላይ የድርቅና የአየር ንብረት መዛባት ከሱ ጋር የተያያዘ ነው። ነገር ግን የእሱን ተጽዕኖ የማጋነንም እና ተጽዕኖውን ላይ የመጨመርም ውጤት አለው።
የኢትዮጵያ ሳይንስ አካዳሚ የኢትዮጵያ የአየር ንብረት ለውጥ ፓናል የሚባል ተቋም መስርቶ ለአንድ ዓመት ተኩል ያህል ሲሰራ ቆይቷል። ተቋሙ በኢትዮጵያ የአየር ንብረት ለውጥ የሚያስከትላቸውን ጉዳቶች ከልዩ ልዩ ዘርፎች አኳያ በማጥናት መፍትሄዎች ናቸው የሚባሉ ዘዴዎችን በዘገባ መልክ ማቅረብ ነው። እነዚህ ጥናቶች የተካሄዱባቸው ዘርፎችም የአየር ንብረት ለውጥን በሳይንሳዊ እውቀት መሳሪያዎች ወይም ዘዴዎች መሰረት መመርመር፣ ከግብርናና የምግብ ዋስትና፣ ከብዝሃ ሕይወትና ስነ ምህዳር፣ ከውሃና ኃይል ወይም ኤነርጂ፣ ከጤናና የአየር ንብረት በኢትዮጵያ፣ ከኢንዱስትሪ፣ ከመጓጓዣና መሠረተ ልማት እንዲሁም የአየር ንብረት ለውጥን ለመቋቋም የፖሊሲና ተቋማዊ ማዕቀፎችን ከማደራጀት አንጻር መሆናቸውን ፕሮፌሰር ማስረሻ ዘርዝረዋል። የጥናቱን ውጤት 7 ጥራዞችም አካዳሚው ለመንግሥት ማስረከቡን ገልጸዋል። እኔም የሚከተለውን ጥያቄ ያቀረብኩላቸው የኢትዮጵያ የአየር ንብረት ለውጥ በግብርናና በምግብ ዋስትና ላይ ያስከተለው ተጽዕኖ ተለይቶ ታውቋል? አሁን በዚህ ምን ይመስላል?
የአየር ንብረት ለውጡን በአንድ በኩል የሚታየው እንግዲህ በዝናብና በሙቀት መጠን ነው የሚገለጸው። ለ30 ዓመት የተካሄዱት ጥናቶች እንደሚያሳዩት የክረምት ዝናብ በተለይ በደቡብ ምዕራብና በምዕራብ አካባቢዎች እየቀነሰ እንደሄደ ነው የሚያሳየው። በ25 ሚሊሜትር በ10 ዓመት ጊዜ ውስጥ ቀንሷል። ነገር ግን በምስራቅና በሰሜን ምስራቅ አካባቢዎች በ24 ሚሊሜትር በ10 ዓመት ጊዜ ውስጥ እንደጨመረ ያሳያል። አንዱ እንግዲህ ይሄ የሚያመጣው ከግብርና ጋር የተያያዘ ተጽዕኖ ይኖረዋል። ሌላው በአጠቃላይ በሀገሪቱ የ.8 ዲግሪ ሴንቲግሬድ የሙቀት መጠን ጨምሯል። ይህንን በሰብል ላይ እንዲህ ለይቶ ለማየት የሚቻል አይደለም። ግን የሙቀት መጠን በጨመረ ቁጥር የአንዳንድ ሰብሎች ምርት ከዛ ጋር እንደሚያያዝ ምልክቶች አሉ። ይሄ እንግዲህ እስካሁን የነበረውን የሙቀትና የዝናብ መጠን በተመለከተ የታየው ነው። ሌላው ግን ምን አይነት ግምት ይኖራል የለውጡ በሚል ያየነው የሚገልጸው ምንድን ነው? በዝናቡ በኩል የዝናብ መጠን እስከ 21ኛው መቶ ክፍለ ዘመን ድረስ ከ4 እስከ 12 በመቶ ሊጨምር እንደሚችል ነው የሚያሳየው። አጠቃላይ አቅጣጫው የዝናብ መጠን የመጨመር ነው።
እስከሚቀጥሉት 85 ዓመታት ድረስ ማለት ነው።
ማለት እስከዛ ድረስ ባለው ጊዜ ውስጥ ከ4 እስከ 12% በመቶ ይጨምራል ይላል ጥናቱ። የሙቀት መጠኑን ከወሰን የሙቀት መጠኑ በተለያየ ዘመን ከፋፍሎ ማየት ይቻላል። እስከ 2040 ባለው ጊዜ ከ0.5 እስከ 1.5 ዲግሪ ሴንቲግሬድ ሊጨምር ይችላል ነው የሚለው ያሉት ሞዴሎች ጥናቶች የሚያሳዩት። ከ2040 እስከ 2070 ባለው ጊዜ ከ1.5 እስከ 3 ዲግሪ ሴንቲግሬድ ሊጨምር ይችላል ነው የሚለው እና ከ2070 እስከ 21ኛው መቶ ክፍለ ዘመን መባቻ ድረስ ከ3 እስከ 6 ድረስ ሊጨምር ይችላል ነው። እንግዲህ ይሄ በጣም ከፍተኛ የሆነው ጭማሬ ነው። ይሄ እንግዲህ በሰብል ላይ የሚያመጣው ጉዳት በየዘመኑ ማየት ይቻላል። ነገር ግን ወሳኝ በሆነ መንገድ የምርትን መቀነስ እንደሚያሳይ፣ ለምሳሌ የነፍስ ወከፍ የምርት ግብዓት በግለሰብ ደረጃ ከ1800 ብር ወደ 1600 ብር ድረስ ሊቀንስ እንደሚችል ያሳያል። ጠቅለል ብሎ ግን በሀገሪቱ የነፍስ ወከፍ ገቢ ጋር ሲታይ ዝናባማ በሆነ ወቅት ሙቀት መጠኑ ብቻ በመጨመሩ እስከ 8% ድረስ የነፍስ ወከፍ ገቢ ሊቀንስ ይችላል። ግን ይሄ ደግሞ ከዝናብ እጥረት ጋር ከተያያዘ እስከ 10% የነፍስ ወከፍ ገቢ ይቀንሳል ተብሎ ይገመታል። እንግዲህ በዚህ መንገድ ነው የሚያያዘው። የትኛው ጋር በቀጥታ ግንኙነት ባለው መንገድ ይህንን ተጽዕኖ ያመጣል የሚለው ለመለየት በጣም አስቸጋሪ ነው።
በሀገራችን ውስጥ ያለው አጠቃላይ የውሃ ሀብት በዚህ ምክንያት የሚደርስበት ተጽዕኖ ይኖራል?
ተጽዕኖ ሊኖር ይችላል። ለምሳሌ አንድ ጥናት በመውሰድ ስለ አባይ ተፋሰስ አንስተን ልንናገር እንችላለን። እንደ ምሳሌ ለማየት የአባይ ተፋሰስ የዝናብ መጠን እንደሚጨምር ይታወቃል። ለምሳሌ የዝናብ መጠኑ በ3% ቢጨምርና ነገር ግን የሙቀት መጠኑ 1.7 ዲግሪ ሴንቲሜትር ያህል ቢጨምር የተፋሰሱ መጠን በ14% እንደሚቀንስ የፍሳሹ መጠን
ስሌት ተሰልቷል። ከዚህ በበለጠ ጭማሪ ለምሳሌ በስድስት በመቶ ያህል የዝናቡ መጠን ቢጨምርና የሙቀቱ መጠን በ2.6 ዲግሪ ሴንቲግሬድ ቢጨምር በ11 ከመቶ ሊቀንስ እንደሚችል ጥናቶች ያሳያሉ። የአባይ ተፋሰስን ስንወስደው እርግጥ በታችኛ ተፋሰስ ሀገሮች ላይ ብዙ ለውጥ ሊያመጣ እንደማይችል ጥናቶችም ያሳያሉ። ስለዚህ የዝናቡ መጠን የሚያመጣው የተወሰነ ጭማሪ ቢኖርም የሙቀቱ መጠን መጨመር ብትነትን ስለሚያስከትል በዚህ ምክንያት የውሃው የፈሳሹን መጠን እንደሚቀንስ ይገመታል።
አሁን የተፈጠረውን ድርቅ እና ሌሎች የአየር ንብረት ለውጥ ምክንያት ወይንም በሌሎች የተፈጥሮ ኃይሎች የሚከሰቱ አደጋዎችን ለመቋቋም የሚያስችል ብሔራዊ ዝግጁነትን አንድ ሀገር እንበል ኢትዮጵያ እንዴት መፍጠር ትችላለች? እናቅ
አው እንግዲህ ብሔራዊ ዝግጁነት በትልቅ ደረጃ መሰራት ያለበት ነው። እርግጥ መንግስት በተለይ በግብርና ሚኒስቴር በኩል የምግብ ዋስትና ዘርፎች በኩል ለእንዲህ አይነት ወቅቶች ዝግጅት እንደሚያደርግ ይታወቃል። ነገር ግን በተቀናጀ መንገድ በተለይ ከአየር ንብረት ለውጥ ጥናት ጋር በተያያዘ ኢትዮጵያ ከምታፈራቸው ከሰብል ምርት ጋር በተያያዘ ይህን ሁሉ አቅፎ የያዘ አጠቃላይ የሆነ ብሔራዊ የዝግጁነት መድረክ መኖር ይኖርበታል ብዬ አስባለሁ። መፈጠርም አለበት። ይህም ደግሞ ወቅታዊ በሆነ መንገድ የተለያዩ ጥናቶች እየቀረቡ በብዙ ሰው እየተረዳው የተለያዩ የመንግስት ዘርፎችም አስፈላጊውን እርምጃ እየወሰዱ ዓለም አቀፋዊ ከሆነውም ነገር ጋር እየተያያዘ የድርቅ ዝግጁነት በመጠኑም ቢሆን ስራ እንደሚሰራ ይታወቃል። በግብርና ሚኒስቴር፣ በምግብ ዋስትና ዘርፍ፣ በተለያዩ ዘርፎች ነገር ግን ሁሉን አቀፍ የሆነ አጠቃላይ የሆነ እንቅስቃሴ የዝግጁነት እንቅስቃሴ ሊኖር ይገባል እንላለን። በተለይ ምሁሩንም የሚያሳትፍ የተለያዩ ጥናቶችንም በየጊዜው የሚያካሂድ ሊኖር ይገባል የሚል ሀሳብ አለኝ። በግሌ እንደሚሄድ ነው ተስፋ የማደርገው።
በጣም አመሰግናለሁ።
እኔም ስለሰጠኝ እድል አመሰግናለሁ።
መለስካቸውንና ፕሮፌሰር ማስረሻን እናመሰግናለን። ተከታዩ ዝግጅት ኢትዮጵያውያን በአሜሪካ ነው።
የዚህ ፕሮግራም አዘጋጅና አቅራቢ አዲሱ አበበ ዛሬ ከቢቂላ የሽልማት ድርጅት ጋር ያስተዋውቀናል። ኃላፊዎቹ ቢቂላ አዋርድ ኢንኮርፖሬትድ ይሉታል። ይህ የተቋቋመውና የሚንቀሳቀሰው ለትርፍ ያልሆነ ድርጅት ፕሬዚደንቱ በቃለ ምልልሱ እንደገለጹት ሽልማት የሚገባቸውን መሸለም፣ ዕውቅና ለሚገባቸው ማስተዋወቅ ነው ዋና ትኩረቱ። ለማንኛውም አዲሱ አበበ ቢቂላ የሽልማት ድርጅት ፕሬዝደንትን አቶ ተሰማ ሙሉጌታን አነጋግሯል። ድርጅቱን እንዲህ ሲሉ በመግለጽ ይጀምራሉ።
የቢቂላ አዋርድ ድርጅት የካናዳ መንግስት ሕግና ስርዓትን ሞልቶ እንደ አውሮፓ አቆጣጠር በ2013 የተቋቋመ ነን ፕሮፊት ድርጅት ነው። የዚህ ድርጅት ዋና ዓላማው በተለያዩ የሙያ ዘርፎች እጅግ የላቀ ውጤትን ለምሳሌም ዋና ዋናው ሽልማት የሚገባቸው ሙያ ዘርፎች ለመጥቀስ ያህል በአርት፣ በትምህርት፣ በባህል፣ በንግድ ዘርፍ፣ በቢዝነስና ኢንተርፕሪነርሽፕ፣ በሲቪክ ሊደርሽፕ፣ ለሰላም መስፈን፣ በአጠቃላይም ለህብረተሰባችን የመሻሻል ለውጥን ሁሉ የሚያመጣ ልዩ አስተዋጽኦ ለሚያደርጉ ማንኛውም ኢትዮጵያውያንና የኢትዮጵያን ወዳጆች ለሆኑ ግለሰቦች፣ ተቋም ወይም ኢንስቲትዩሽን በተለይም ደግሞ ተተኪው ትውልድ የሆነውን ወጣቶችን አወዳድሮ ለሽልማትና ለምስጋና በዚህ ፊት በየአመቱ እንዲሸለሙ የሚያቀርብ ድርጅት ነው። ይሄ ነው ዋናው አላማችን።
የተቋቋመው ሽልማት ለመስጠት ብቻ ነው ማለት ነው?
ለሽልማት ለመስጠት ነው፣ ግን ተጨማሪ ለሽልማት እንዲበቁ ማድረግ ራሱ ወጣቶች በተለይም
ማበረታታት።
ለምሳሌ አንዱ ትልቁ ዋና እንትናችን 2014 ላይ ያደረግነው ምንድን ነው፣ የሊደርሽፕ ኮንፈረንስ አዘጋጅተን ነበር ለወጣቶች።
ባለፈው አመት ማለት ነው?
ባለፈው አመት። እና እነዚህን ወጣቶች ምንድን ነው ውስብስብ አለም ውስጥ ነው ያለ ነው እና ይህንን ግን ከዚህ ውስጥ ወጥተው በራሳቸው የውስጣዊ ኃይላቸውን አይተው በትምህርታቸው እንዲበረቱ በአመለካከታቸው ሰፋ ያለ አመለካከት እንዲኖራቸው ናቸው እና ለህብረተሰብ ጠቃሚ የሚሆኑበት መንገድ ራሳቸው የሚመረምሩበት ለዛ እንዲበቁ ለማድረግ ይሄን ሊደርሺፕ ኮንፈረንስ አዘጋጅተናል። በዛ ላይ በጣም የተሳካ ሁኔታ ነበረ ያየነው በተሳትፎና በልጆቹ ከተማርነው መሰረት።
ሁለት ዓመታችሁ ነው እንግዲህ ከተቋቋማችሁና በመጀመሪያው ዓመት የሆነውን እንኳን ትተን አሁን በቀደም ባለፈው የመስቀል ሰሞን አካባቢ ሁለተኛ ዓመታችሁ የሽልማት በዓል ተካሂዷል። ማንን ሸለማችሁ እና በምን በምን ተሸለሙ?
አሁን በዚህ በ2015 ላይ
በ2015 ማለት ነው።
በ2015 ተሸላሚዎች የነበሩ አቶ ወይም ልጅ ሀብተ ስላሴ ታፈሰ ከኢትዮጵያ መጥተው የላይፍታይም አቺቭመንት አዋርድ አሸናፊ ነበሩ ለ2015
የሙሉ ህይወት አገልግሎት ወይም በመላ ዘመናቸው ላደረጉት አስተዋጽኦ ማለት
በጣም በጣም እና እሳቸው እንደምናውቀው በቱሪዝም ግንባታ ላይ ለኢትዮጵያ ያደረጉት አስተዋጽኦ ከ60ዎቹ ዓመተ ምህረት ጀምሮ በጣም ከፍተኛ ነበር እና በተለይም ደግሞ የ67 ዓመተ ምህረት የኢንተርናሽናል ዩኒቨርሳል ኤክስፖዚሽን ሞንትሪያል ኤክስፖ በተደረገው ላይ ያደረጉት አስተዋጽኦ በጣም ልዩ ነው። ከዛም በኋላ የኢትዮጵያን የቱሪዝም ዘርፍ ግንባታ ለዚህ እንዲበቃ ያደረጉ ይህ አባታችን ናቸው እና ለዛ በእውነቱ ያለን አክብሮትን ለመግለጽና ምስጋናችን ለመግለጽ የላይፍታይም አቺቭመንት አዋርድ ለ2015 ተሰጥቷቸዋል።
እንዴት ነው እሱ ስትሸልሙ ወይም ለሽልማት ስታጩ ወይም ስታቀርቡ የምትመለከቷቸው መስፈርቶች ይኖራሉ? መስፈርቶቹን ቀደም ሲል የሚሸለሙት እንዲህ እንዲህ ያደረጉ ናቸው ብለውኛል። ነገር ግን መራጩ ማን ነው? ህዝብ ይጠቁማችኋል ወይንስ እናንተ ቦርዱ ተሰብስቦ የስም ዝርዝር ታወጡና መለኪያዎቹን ትመለከታላችሁ? እንዴት ነው? ለምሳሌ ሌላ ሸላሚ ድርጅት እዚህ አሜሪካ እንዳለ ያውቁ ይመስለኛል። ካላወቁም ሲድ ይባላል፣ ማህበረ ግዩራን ዘራ ኢትዮጵያ የሚባል። በውጭ ያሉ በአገር ቤትም ያሉ ቢኖሩ ለአገር ለወገን ከፍተኛ አስተዋጽኦ ያደረጉትን ይሸልማል ይሄ ሲድ የተባለው ድርጅት። እናንተስ እንዴት ነው? ጥቆማ ከሰው ነው የምትቀበሉት? እናንተ ናችሁ የምታወጡት? እስቲ
ትክክል ነው? አዎ ትክክል ነው። ምንድን ነው ዋናው የሴሌክሽን ክራይቴሪያ አለን።
መስፈርት አለ
መስፈርት አለ እንደዚሁ ለምርጫም ደግሞ አስፈላጊ መስፈርቶች አሉን። ምንድን ነው በክራይቴሪያው መሰረት መስፈርቱ ምንድን ነው? በፌብሩዋሪ 1 ጀምሮ እስከ ኤፕሪል 30 ድረስ በቢቂላ አዋርድ
እንግዲህ ምናልባት ከተቻለ የአማርኛ ቃላት ብንጠቀም ካላስቸገርኩ፣ አሁን ከፌብሩዋሪ እስከ ኤፕሪል ያሉት ከየካቲት እስከ ሚያዝያ እንደማለት።
አዎ ልክ ነው። ከዛ በዛ ጊዜ ውስጥ የምርጫ ክፍት ይሆናል ለህዝብ ለመጠቆም እና ማንኛውም ሰው ከየትኛውም አካባቢ ማንኛውም ኢትዮጵያዊ ወይም የኢትዮጵያዊ ወዳጅ የሆነ ሁሉ መምረጥ እና መጠቆም ይችላል። እና እነዛ ምርጫዎች ለሶስት ወር ያህል ክፍት ካደረግን በኋላ የኖሚኔሽን የምርጫ ኮሚቴ አለን እና ያንን በሙሉ ሰብስቦ የሚመርጥ ኮሚቴ አለን፣ የጁሪ ኮሚቴ አለን። ያ ኮሚቴ እነዚህን ሰዎች በሙሉ አውጥቶ አውርዶ በክራይቴሪያው መሰረት የተሟላ ነው ብሎ ካለ ውጤቶቹን ለቢቂላ አዋርድ ቦርድ ኮሚቴዎች ይጠቁመናል።
ህዝብ ምን ያውቃል? ህዝብ ምን ያህል ያውቃል? ይቅርታ አቋረጥኩት። ህዝቡ ለምሳሌ ከየካቲት እስከ ሚያዝያ ይሄንን ጥያቄ ለህዝብ ታቀርባላችሁ፣ ላኩልን፣ ጠቁሙን ብላችሁ። ይሄም በምንድን ነው የምታስተላልፉት? ህዝቡ እንዴት ነው የሚያገኛችሁ? ወይ እናንተ ህዝቡን እንዴት ነው የምታገኙት? ደጋፊዎቻችሁንም ሆነ አባሎች?
አዎ በዚህ ጊዜ ውስጥ ምንድን ነው በአመቱን በሙሉ ምርጫም እንትን ጊዜ ተከፈተም አልተከፈተም አመቱን በሙሉ በተለያየ አጋጣሚዎች እናስታውቃለን። ከምናስታውቃባቸው ዘዴዎች አንዱ ምንድን ነው? በተለያዩ መገናኛ ዘዴዎች፣ በቴሌቪዥን እዚህ ቶሮንቶ አካባቢ ለሚኖር ማለት ነው፣ ደግሞ በማስታወቂያዎች የተለያዩ ማስታወቂያዎች በተለያየ ጊዜ በዚሁ በቶሮንቶና በካናዳ አካባቢ ባለን አጋጣሚ ሁሉ እንበትናለን። በዌብሳይታችን ላይ ደግሞ በስራት ወርልድ ዋይድ ያው ማንኛውም ሰው ይህንን እንዲያይ ዌብሳይቱን እንዲያይና ምርጫ መከፈቱን እንዲያውቅ እናደርጋለን ማለት ነው። በተሻለ መጠን
ህዝቡ ይህን አይቶ ነው ወደ እናንተ መልእክቱን የሚልከው ማለት ነው።
ትክክል ነው።
አንድ ጥያቄ እንደገና ልመለስ። ሲድ ሲመሰረት ለሀገርና ለወገን አስተዋጽኦ ያደረጉ ሰዎች እንዳይረሱ በሽልማት መልክ ለማስታወስ ብሎ ነው። እናንተን ያነሳሳችሁ ቢቂላስ የተባለበት ምክንያት ደግሞ ምን እንደሆነ አብሮ ቢገልጡልኝ።
ሲድ አክቹዋሊ መኖሩን አብዛኞቻችን በዚህ ኮሚቴ ውስጥ አሁን የቦርድ አባላቶች 5 አሉ። ይህን የሚያውቁ ሰዎች ብዙዎቻችን አልነበርንም። ስለ ሲድ እንደውም እውቀቱም አልነበረንም አብዛኛውን። ዋናው ምንድን ነው ችግሮቹ ላይ ነው በአብዛኛውን የሚያተኩረው። ባለን ችግር ላይ ፈተናዎች ላይ ብቻ እናተኩራለን። በመልካም ነገሮች ባለን ጥሩ ጥሩ ነገሮች ላይ ለማተኮር ጊዜ እና ቦታ አልሰጠነውም። ብዙ መልካም ነገሮች ይካሄዳሉ በኮሚኒቲያችን ውስጥ በዓለም ዙሪያ። ኢትዮጵያውያን በተለያየ መንገድ ብዙ አስተዋጽኦ ያደረጉ ሰዎች አሉ፣ ብዙ የሚያደርጉ ሰዎች አሉ። ግን ስለ እነዚህ ሰዎች አናወራም። ስለ እነዚህ ሰዎች ለልጆቻችን በተለይም ደግሞ ለመጪው ተተኪው ትውልድ ይሄን አናስተምርም። ይሄንን ችግር በጣም አሳሳቢ ነው ብለን እናምናለን እና ይሄንን ሁኔታ የተለየ ለማድረግ እና ምናልባትም ድህነት፣ በሽታ፣ ረሃብ፣ የሃይማኖት፣ የፖለቲካ፣ የማህበረሰባዊ ቀውሶች ሁሉ ውስብስብና አስቸጋሪ እንድንሆን ያደረግነው እኛው ራሳችንን ብለን እናምናለን። የችግሩን ፈቲዎች ደግሞ መሆን ያለብን እኛው ራሳችን መሆን ብለን እና ኃላፊነት መውሰድ አለብን ብለን እናምናለን። ከዚህ አንጻር ነው ለልጆቻችን በተለይም ደግሞ ለመጪው ትውልድ እኛ ላይ የደረሰውን ችግር ላለማስተላለፍ እና ለእነሱ የተለየ የወደፊት ህይወታቸው የተሻለ ከኛ የተሻለ እንዲሆን እና ብሩህ እንዲሆን ከፈለግን እነዚህ አይነቶች የሽልማት ሁኔታዎችን ማሳየት እና አርአያ ሊሆኑ የሚገባቸውን ግለሰቦች፣ ተማሪዎች፣ ወጣቶች ማሳየት እና ማስታወቅ በጣም አስፈላጊ ነው። ሽልማት በጣም አስፈላጊ ነው። ማዝነቅ በጣም አስፈላጊ ነው።
ነገረው ላይ ሲድን ያነሳሁት እሱ እያለ ለምን ተቋቋማችሁ የሚልም አይደለም። በእውነቱ ተገቢ ነው። ከአሜሪካ ውጭ ነው ያላችሁት። እንዲህ አይነት ለህብረተሰቡ አገልጋዮች እውቅና የሚሰጥ ድርጅት በመላ ዩናይትድ ስቴትስ ባሉ ኢትዮጵያውያን ዘንድ ቢኖር መልካም ነውና ችግር የለውም። ግን እነሱ የተነሱት ከዚህ አንጻር ነውና እናንተ ስለሚለው ነው ጥያቄውን ያቀረብኩት። በተገቢው መንገድ መልሰውልኛል። እንደሚያውቁት ኢትዮጵያውያን ብዙ ጊዜ እዚህ አንድ ነገር ሲቋቋም እጎኑ አንድ ነገር ማቋቋም ልምድ አለን። ይሄ ከሌ ይሰራዋል ወይም ከሱ ጋር ተደባልቄ ተቀናጅቼ አብረን ስራውን እናሳድግ ከማለት ፈንታ የኔን የግሌን እንላለን። አሁን ለምሳሌ የኢትዮጵያ ማህበረሰብ፣ የኢትዮጵያ ኮሚኒቲ ሴንተሮች እዚህ ዋሽንግተን ዲሲ ቅርብ ለቅርብ ብዙ አሉ። አንደኛ በጣም አዝናለሁ፣ የጎላ ነገር ሲሰሩ አይታዩም። ሁለተኛ የግል እየሆኑ ነው የሄዱት፣ ከብዛት የተነሳ ባለቤቱ አንድ ሰው ብቻ እየሆነ የሄደበት ነው። እና ምሳሌውን ለማምጣት ነው ቢቂላ ወርድ ያላችሁት። ቢቂላን የሚለውን ስም ለምን እንደመረጣችሁ አልነገሩኝም።
ይቀጥላል ዝግጅቱ። በልጅነት ለተደራራቢ የአካል ጉዳት ተጋልጣለች። እንደ እርሷ ለተመሳሳይ ጉዳት የተጋለጡ ወገኖቿን ለመርዳት ብሔራዊ ማኅበር መስርታ ጥረት ታደርጋለች። ማኅበሩ የኢትዮጵያ ማየትና መስማት የተሳናቸው ብሔራዊ ማኅበር ይባላል። ወይዘሪት ሮማን መስፍን የሴቶችና ቤተሰብ ዝግጅታችን እንግዳ ናት። የማኅበሩ መሥራችም ናት። የፕሮግራሙ አዘጋጅ ቆንጅት ታየ በስልክ አነጋግራታለች። ራሷ እንዴት ለአካል ጉዳቱ እንደተጋለጠችና ሌሎችም ጉዳዮችን ታጫውተናለች። ወይዘሪት ሮማን በጊዜ ጥበት ምክንያት ግን አድማጮቻችን ለዛሬ ይቅርታ እየጠየቅን ወይዘሪት ሮማንን ሰሞኑን በሌላ ዝግጅት ይዘንላችሁ እንደምንመለስ እንገልጻለን። በነገራችን ላይ ዛሬ በዩናይትድ ስቴትስ ብሔራዊ በዓል ነው፣ የአርበኞች ቀን ነው። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል።
በአሜሪካው የእርስ በርስ ጦርነት ወቅት ፕሬዚደንት ኤብርሃም ሊንከን ጌትስበርግ ላይ ባደረጉት ዝነኛ ንግግር የሀገራቸው ሕዝብ ነጻነት ከምድረ ገጽ እንዳይጠፋ ጥረት እንዲያደርግ ጥሪ አቅርበዋል። ይህ ንግግራቸው ብዙዎቹን አነሳስቷል። በንግግራቸው ከተነሳሱት መካከል በሚሊዮኖች የሚቆጠሩ የአሜሪካን ብቻ ሳይሆን የሌሎች ሀገሮች ነጻነትን ለማስከበር የታገሉ አሜሪካውያን ወታደራዊ ኃይሎች ይገኙባቸዋል። አሜሪካ እነዚህን ሴቶችና ወንዶችን እንደዚሁም የከፈሉትን መስዋዕትነት አስባውላለች። ከውትድርና ስራ ከወጡም በኋላ የነጻ ሀገር ዜጋ መሆን ምን ማለት እንደሆነ ተምሳሌት ይሆናሉ። በየዓመቱ በዛሬው ዕለት ተከብሮ የሚውለው የአርበኞች ቀን እንደ አውሮፓ አቆጣጠር በ1918 ዓ.ም የአንደኛው የዓለም ጦርነትን ካበቃው አርምስትስ ከተባለው ጦርነት ለማቆም ከተደረገ ስምምነት የመነጨ ነው። በእስያ፣ በአፍሪካ፣ በፓሲፊክና በደቡብ አሜሪካ ባህሮች አካባቢ በተበታተኑት ደሴቶች እንዲሁም በአውሮፓ ጦርነቶች የተካሄዱት መላ ጦርነቶችን ለማቆም ተደርጎ ነበር የታየው። ሆኖም ከዚያ በኋላም ሌሎች ጦርነቶች ተከተሉ። ስለሆነም እንደ አውሮፓ አቆጣጠር በ1954 ዓ.ም ፕሬዚደንት ድዋይት አይዘንሃወር በዓሉን በጦርነትም ሆነ በሰላም ጊዜ ያገለገሉት ወታደራዊ ኃይሎች የሚታሰቡበት ዕለት እንዲሆን አድርገው አሰፉት። መንግስታችን አሁንም ጥረቱን ቀጥሎበታል። ከወታደራዊ አገልግሎት የወጡትን ሰዎች ለመርዳት በሌሎች ዘርፎች ስራ የሚያገኙበትን መንገድ ያመቻቻል። ወደ ሲቪላዊ ኑሮ የመሸጋገሩ ሂደት ቀላል እንዲሆንላቸው ያደርጋል። የቀድሞ ወታደሮች ወደ ሀገራቸው ሲመለሱ ስራ የሚያገኙበትን መንገድ ማመቻቸት የሚያስፈልገው እነሱና ቤተሰቦቻቸው የማይደርሱበት ሆኖ እንዳይሰማቸው ለማድረግ ነው ሲሉ ፕሬዚደንት ባራክ ኦባማ አስገንዝበዋል። በመሰረቱ ግን የአርበኞች ቀን ስለ ጦርነት ጉዳይ አይደለም። የጦርነት ድልንም ሆነ ሽንፈትን አያከብርም። በፖለቲካም ሆነ በግዛት የመግፋት ዓላማም የለውም። ብሪታንያን፣ ካናዳንና ደቡብ አፍሪካን የመሳሰሉት ሀገሮች ወታደራዊ ኃይሎቻቸውን ለአገልግሎታቸውና ለሚከፍሉት መስዋዕትነት ለማክበር የሚያደርጉት አይነት ነው ሲል የዕለት ርዕሰ አንቀጽ ሀተታውን አብቅቷል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር።
አድማጮች፣ ቀጥሎ ከእናንተ ያገኛነችውን አስተያየቶች እናሰማለን።
ሰላም ቪዎች፣ በትላንትናው ምሽት ከዶክተር ቴድሮስ አድህኖም ጋር ወይዘሮ ትዝታ ባደረገችው ቃለ መጠይቅ ላይ አቶ ቴድሮስ ከአንድ ኢትዮጵያዊ የኦሮሞ ተወላጅ ላቀረቡት ጥያቄ መልስ የሰጡት እኔንም ሆነ መላው አድማጩን ግራ ያጋባ ነው። እሳቸው 50 ዓመቴ ነው ካሉና መቼም በዩኒቨርሲቲ የነበሩት በደርግ ጊዜ ነው። ማንም እንደሚያውቀው እሳቸው እንደሚሉት ኦሮሞነት ወይም ስሙን ቀየር ያሉት እጅጉን ገርሞናል። ምክንያቱም በደርግ ዘመን ሌላ አይነት ጭቆና ሊኖር ቢችልም እሳቸው ግን ምን ያህል ህዝብን ከህዝብ የሚያለያይ መርዝ ለጥያቄው ተገቢ ያልሆነ መልስ መስጠታቸው የወያኔን አንዱን ብሔር በአንዱ ላይ የማነሳሳት ፖሊሲ መሆኑን በሚገባ አስቀምጦታል ወይስ እድሜያቸውን ረስተውት ይሆናል?
ተናስተልኝ ቪዲዮዎች፣ እንደምን አላችሁ? ትናንት ከዶክተር ቴድሮስ አድሃኖም ጋር የተደረገውን ቃለ ምልልስ በትክክል አድምጫለሁ። በቃለ ምልልሱ ላይ አብዛኛው ዶክተሩ ያስተላለፉት የኢትዮጵያ ቴሌቪዥን የሚያስተላልፈውን ፕሮግራም ነው። ለምሳሌ ማንኛውም ወንጀለኛ ያለ ፍርድ ቤት ትዕዛዝ አይታሰርም ይሉት እንጃ፣ የት ሀገር ስለ ኢትዮጵያ የሚያወሩ አልመሰለኝም። ለምሳሌ የሚሆነው ምንድነው? ፍርድ ቤት 1 ዓመት በላይ ታስረው የነበሩት የዞን 9 ጋዜጠኞች በነጻ ተለቀዋል። 1 ዓመት ግን ያለ ፍርድ ቤት ትዕዛዝ ታስረዋል። ሌሎችም እንደዚህ። ስለዚህ እንደሚያወሩት ያው የኢትዮጵያ ዜና አገልግሎት የሚሰጠውን አይነት ወሬ እንጂ ከእውነት አይደለም። ስለ ሙስና ያወሩት፣ ስለ ተለያዩ ነገሮች ያወሩትም ትክክል አይመስለኝም። አመሰግናለሁ።
ጤና ይስጥልኝ ቪዲዮዎች፣ ተዘራ ነኝ። የመደውለው ከአውስትራሊያ ነው። ትዝታ ከውጭ ጉዳይ ሚኒስትሩ ጋር ያደረገችውን ኢንተርቪው በተመለከተ ነው። በመጀመሪያ ትዝታን አመሰግናለሁ ለፕሮፌሽናል ለሆነው ኢንተርቪዋ። ከዛ በመቀጠል አዶ ነው ለምን ሁልጊዜ አሜሪካንን ትን እንደ ማስረጃ እንደሚቆጥሩ አላውቅም። የዛሬ 50 ዓመት ጥቁሮች ድምፅ አይሰጡም ነበረ። አሁን የጥቁር ፕሬዚዳንት አለ። እንግዲህ ዲሞክራሲ ፕሮግረስ ከሆነ እኛ ጋር ደግሞ ከ97% ወደ 100% ማለት ወደ ኋላ ሄደናል ማለት ነው። አረ የአሜሪካው ነገር ይቅርብን። እንደው የዛሬ 50 ዓመት አገር ያልነበረችው ጋና፣ ቦትስዋና እንደው እነዚህ ጋር ለመድረስ አረ እንደው ለመድረስ አይደለም ወደ እነሱ ጋር ለመድረስ መቼ ነው የዲሞክራሲ ፕሮሰስ የሚጀምረው? ይህንን ለማለት ነበር። አመሰግናለሁ። ደህና ዋሉ።
ሀይ ቪዎች፣ እንደምን አላችሁ? አልፎምዜ አማራት ነኝ። የውጭ ጉዳይ ሚኒስትር ዶክተር ቴድሮስ አድሃኖም እስከ ዛሬ ከሰጡት ጥያቄና መልስ እንደዚህኛው በጣም የእሳቸውን ደረጃ ዝቅ ያደረገ የመልስ አሰጣጥ አይቼባቸው አላውቅም። ከምርጫ በፊት በኮንፊደንስ በደንብ ይናገሩ ነበረ። አሁን ግን ነገሮችን የማድበስበስ አንድም ከጥያቄው ጋር የማይገናኝ የአሜሪካን የፓርቲዎች ሁኔታም ለማስረዳት ይሞክራሉ። ቪኦኤ ግን ላደረጋችሁት ነገር ሁሉ ከልብ አመሰግናለሁ።
ዝግጅታችንን እያጠናቀቅን ነው። ከመሰነባበታችን በፊት አጫጭር የማጠቃለያ ዜናዎች። የአውሮፓ ሕብረት ሀገሮችና የአፍሪካ መሪዎች በወቅቱ የአውሮፓ የፍልሰተኞች ቀውስ መፍትሄ ላይ ለመነጋገር ቫሌታ ተሰብስበዋል። የአውሮፓ ሕብረት መሪዎች ከአፍሪካ አቻዎቻቸው ጋር ዛሬ ማልታ ሲገናኙ ቃል ሊገቡ የሚችሉት የገንዘብና ሌሎች እርዳታዎች አደገኛውን የሜዲትሬኒየን ባህር እያቋረጡ የሚጎርፉትን የዓለም ድሀ ሀገሮች ፍልሰተኞች ቁጥር ይቀንሳል ብለው ተስፋ ያደርጋሉ። የዩናይትድ ስቴትስ መንግስት 6 የሶማሊያው ጽንፈኛ ቡድን የአልሻባብ መሪዎች ያሉበትን ለሚጠቁም አዲስ ወረታ እንደሚሰጥ ገልጿል።
አንድ ተጨማሪ አሁን ስቱዲዮ ከገባን በኋላ የደረሰን ዜና አለ። ኢትዮጵያ አየር መንገድ ቢያንስ 10 ከ300 A350 ሃይፈን 900 የተባሉ አይሮፕላኖችን በሚቀጥሉት 2 ዓመታት ውስጥ ሊሸምት እቅድ እንዳለው ተገልጿል። ክቡራትና ክቡራን አድማጮች አሁን ሰዓታች የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በስቱዲዮ ፕሮግራሙን የመራልን ንጉሡ ታምሬ፣ ቴክኒሻኑ ከርቲስ ባይነም ነው።
በምሽቱ ፕሮግራሙ ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ሰለሞን ክፍሌና
እኔም ሰሎሞን አባተንን አብራችሁን ስለቆያችሁ እናመሰግናለን። ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም፣ በደህና ደሩ። Thank you.